ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለሕዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ሕልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ እንዲገነዘብ ይፈልጋሉ።
ነገር በአንድ አልጋ ባልጋ ይሆናል ብዬ አልጠብቅም። ግን በተቻለ መጠን በመንግስት በኩል የህግን አግባብ ተከትሎ ይብን ያህል እርምጃዎች መውሰድ አለብኝ ብሎ በሚያስብ ጊዜ በህግ አግባብ ያደርገዋል ብዬ ነው ተስፋ የማደርገው።
የቀደሙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። እርሳቸውን ተከትሎ የተሰሙት ደግሞ በፓርላማው በእንግድነት ተጋብዘው የትናንትናውን ውይይት ከተከታተሉ የተቃዋሚ መሪዎች አንዱ የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ መሪ ዶክተር ብርሃኑ ነጋ በሰሞኑ የሀገሪቱ ሁኔታ ላይ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትላንቱ ንግግራቸው በደቡብ ክልል የቀረቡ ክልል ሆኖ የመደራጀት ጥያቄዎች ምላሽ የሚሰጣቸው በሕገ መንግሥት ብቻ ነው ማለታቸውም ተደምጧል። በደቡብ ክልል የተለያዩ ከተሞች የሚገኙ የህብረተሰብ ክፍሎች የሰጡትን አስተያየት ያካተት ዘገባም በመጽሔት ክፍለ ጊዜ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 25 2011 ዓ.ም ስርጭታችን ጋር የምናስተናግዳችሁን ያዳነች ፍሳዬና
እኔም አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ኦድሬንስ ሪገስና ከዕለቱ ዋና አዘጋጅ ሰለሞን አባተ ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
በሐረር ሸዋበር የመብራት ኃይል ገበያ ማዕከል በደረሰ የእሳት ቃጠሎ ከ300 በላይ መደብሮች እንደወደሙ ተገለጸ። በገበያ ማዕከሉ የሚገኙ ነጋዴዎች ከዚህ በፊት በ2002 ዓ.ም በቃጠሎ ንብረታቸውን አጥተው በመብራት ኃይል ግቢ ቦታ ተሰጥቷቸው የሚሰሩ ሲሆን በዚህ ግቢም በ2007 ዓ.ም ቃጠሎ ተነስቶ እንደነበረ ተነግሯል። በቃጠሎ የደረሰው ጉዳት መጠን እንደሚጠናና ተጎጂዎችን መልሶ ስራ ለማስጀመር እንቅስቃሴዎች እንደሚደረጉ መንግስት ገልጿል። አዲስ ቸኮል ዝርዝር አለው።
በገበያ ማዕከሉ ከሚሰሩ የንግድ ማህበረሰብ አካላት መካከል አንዱ የሆኑት አቶ ብዙነት ተክሉ ስለደረሰው ጉዳት እንዲህ ይላሉ።
አጠቃላይ ግቢዎቹ 627 አካባቢ ነበሩ። በዚህ በአደጋው ተጎጂ የሆኑት ወደ 307 ቤቶች አካባቢ ናቸው።
ሙሉ በሙሉ ነው የወደመ ነው ወይስ በከፊል ነው?
307 የሚባሉት አጠቃላይ የወደሙ ናቸው። ንብረትም ማውጣት እስከማይቻልበት ድረስ ነው የወደመ ነው። ሌላው ደግሞ ያው እንደዚህ አደጋ ስታይ እሳቱ ባይደርስብህም ንብረት ለማሸሽ በምታደርገው ጥረት የሚጎዱ እንትኖች አሉ። እሳቱ አልደረሰም ብለን እንኳን ምናስብባቸው ቤቶች አካባቢ
መንስኤው ምንድን ነው ይባላል።
ግምት ነው፣ እርግጠኛ መሆን አይቻልም።
የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ መሊክ በበኩላቸው እንዲህ ብለው ነበር።
ዛሬ ጠዋት 1:30 ገደማ ሐረር ከተማ ውስጥ ያው በተለምዶ ሸዋበር መብራት ኃይል ገበያ የሚባል ቦታ ከዚህ በፊት ያው ሌላ ቦታ ላይ ቃጠሎ የደረሰባቸው ሰዎችን ያሰፈርንበት ቦታ ነበረ። ትልቅ የገበያ ማዕከል ነው። መንስኤው እስካሁን እየተጠራ ነው። ያም በተቻለ አቅም ንብረት ለማዳን የፌዴራል ፖሊስ ኃይሎች፣ የክልሉ ፖሊሶች እና እንዲሁም መከላከያ ሰራዊት፣ የአካባቢ ወጣቶችም ከጠዋት ጀምሮ ርብርብ በማድረግ ንብረቶችን ከእሳት ቃጠሎ ለማዳን እና እሳቱ ወደ ሌላ አካባቢም እንዳይስፋፋ የማድረግ ስራ በፖሊስ ኮሚሽን የእሳት አደጋ ክፍል፣ በውሃ ፍሳሽ በኩል በመንገዶች ባለስልጣን ዶዘሮችንም በማሰማራት ሳይስፋፋ ብዙ ጉዳት ሳያደርስ እንዲቋረጥ ተደርጓል። ሆኖም በገበያ ማዕከሉ ላይ ያው ግማሽ የሚሆነውን የገበያ ማዕከል ጉዳት የደረሰበት ሁኔታ ነው ያለው።
የደረሰው ውድመት መጠን ግምት ይታወቃል?
እሱን ያው ለጊዜው የምርመራ ባለሙያዎች ፖሊሶች እያጣሩ ነው ያሉት። አሁን ተጨማሪ የእሳቱንም አደጋ መንስኤውንም የወደመውንም ነገር ግምት ለመስራት ከፌዴራል የእሳት አደጋ ባለሙያዎች መጥተው ግምት እንዲሰሩ እያደረግን ያለ ነው።
በሰው ላይ የደረሰ አደጋ ይኖር ይሆን?
በሰው ላይ በአካልም በነፍስም ላይ ምንም የደረሰ ጉዳት የለም።
የሸዋበር ነጋዴዎች በዛሬው ዕለት የደረሰባቸው ውድመት ሶስተኛ ዙር መሆኑ ነው። ከአስር ቀን በፊት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ነጋዴዎቹ ንብረታቸውን ሰብስበው ግቢውን ለቀው እንዲወጡ ማሳሰቢያ አውጥቶ ነበር። ነጋዴዎቹ ቦታውን የሰጠን ክልሉ እንጂ የኢትዮጵያ ኤሌክትሪክ አይደለም፣ ልቀቁ ሊለንም አይገባም በሚል ውዝግብ ውስጥ በነበሩበት ሁኔታ ነው ይሄ ቃጠሎ የተነሳው። ሆኖም የዲስትሪክቱ ኃላፊ ውዝግቡ ከቃጠሎ ጋር ምንም ግንኙነት የለውም ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። የኤርትራ መንግስት የሰብአዊ መብት አያያዙን ካላሻሻለና መሰረታዊ ነጻነት መብት የለውጥ እርምጃዎችን ካልወሰደ በዚያች ሀገር የሚታየው የህዝብ ፍልሰት ይቀጥላል ሲል የተባበሩት መንግስታት ልዩ መርማሪ ቡድን አስታወቀ። ሊዛ ሽላይን ከጀኔቫ የላከችውን ዘገባ አሉላ ከበደ ያቀርበዋል።
የመንግስታቱ ድርጅት የሰብአዊ መብት ምክር ቤት በዛሬው ዕለት ይፋ ባደረገው ሪፖርቱ ነው ይህን ያለው። በሁለቱ ጎረቤት አገሮች በኢትዮጵያና በኤርትራ መካከል ባለፈው ዓመት የተፈጠረው የግንኙነት መሻሻልና የሰላም ስምምነት ተስፋ ሰጪ ነው ያሉት የልዩ መርማሪው ተጠሪ ዳንኤላ ክራቬትስ ናቸው። በዚያች ሀገር ያለው የሰብአዊ መብት አያያዝ ካልተሻሻለ ግን አንዳችም ተጨባጭ ለውጥ አይታይም ወይም አይመጣም ብለዋል።
The dividends of peace are not yet benefiting ordinary Eritreans, nor are there any signs.
የሰላም ለውጡ ተራውን ኤርትራዊ ተጠቃሚ አላደረገም ነው ያሉት የልዩ መርማሪዋ። ምንም የተስፋ ፍንጭ አልታየም። ይልቁንም በመቶዎች የሚቆጠሩ በየወሩ ያቺን አገር ጥለው መፍለስ ቀጥለዋል ነው ያሉት። ክራቬትስ የሁሉም የፖለቲካ እስረኞች በአስቸኳይ እንዲፈቱና ኤርትራ የሕግ የበላይነትና ፍትህን እንድታከብር ሲሉም ጥሪ አቅርበዋል። በሌላ ዜና ፕሬዚዳንት ኢሳያስ አፈወርቂ ዛሬ የሱዳኑን የሽግግር መንግስት ምክትል ሊቀመንበር ተቀብለው አነጋግረዋል።
ቻይና ትላንት ሰኞ ሆንግ ኮንግ ውስጥ የተካሄደውን ኃይል የታከለበት የተቃውሞ ሰልፍን አንድ ሀገር ሁለት የአስተዳደር ስርዓቶች የሚለውን ቀመር ይገዳደራል በማለት አውግዛለች። ሆንግ ኮንግ የራስ አስተዳደር መብት ያላት ከተማ ስትሆን በቻይና የምትገዛው አንድ ሀገር ሁለት የአስተዳደር ስርዓቶች በሚል ከቻይና ጋር በተደረገ ስምምነት መሰረት ነው። ሆንግ ኮንግ ከቻይና ጋር መልሳ የተዋሃደችበትን 22ኛ ዓመት በዓልን ወደ ከተማይቱ የምክር ቤት ህንፃ ገፍተው ለመግባት ላይ የተዘዋወሩ ግድግዳዎችን የቅብ ቀለም በመርጨትና ጸረ ቤዥንግ መሪ ቃሎችን በመጻፍ አበላሽተዋል። አድማ በታኝ ፖሊሶች በቦታው ደርሰው የተቃውሞ ሰልፈኞቹን ለመበተን እምባ አስመጭ ጋዝ ተኩሰዋል። የቻይና መንግስት የሆንግ ኮንግ ጉዳይ ጽህፈት ቤት መንግስታዊ ሚዲያ በኩል ያወጣው መግለጫ ተቃዋሚዎቹ በህግ መገዛትን ይረግጣሉ፣ የሆንግ ኮንግን ማህበራዊ ደንብ ይሸረሽራሉ፣ የከተማይቱን መሰረታዊ ጥቅሞችን ይጎዳሉ ሲል ነቅፏል።
በሌላ ተያያዥ ሺዎች የሚቆጠሩ የተቃውሞ ሰልፈኞች ሆንግ ኮንግ ከቻይና ጋር መልሳ የተዋሃደችበትን 22ኛውን ዓመት በዓል መሰረት በማድረግ ወደ ከተማይቱ የምክር ቤት ህንፃ ገፍተው በመግባታቸው ግድግዳዎችን ባበላሹና ጉዳት ባደረሱ ማግስት ድርጊታቸው ቁጣ ማስከተሉ ታውቋል። በከተማይቱ የሚካሄደው የአብዛኛው ሰላማዊ የሆነው ግዙፍ የተቃውሞ እንቅስቃሴ ግን ይበልጥ የከተማይቱ የምክር ቤት ህንፃ ውስጥ ገፍተው የገቡት ተቃዋሚዎች ግድግዳዎችን በቅብ ቀለም ከማበላሸት አልፈው ኮምፒውተሮችን እንደሰባበሩ ሌሎች ጉዳቶችንም እንዳደረሱ ነው የተዘገበው። አድማ በታኝ ፖሊሶች ደርሰው እምባ አስመጪ ጋዝ ከተኮሱ በኋላ ነው እኩለ ሌሊት ገደማ ላይ የተበተኑት። የቻይና ግዛት የሆነችው ሆንግ ኮንግ ከተማ ከፍተኛ ስራ አስፈጻሚ ኬሪ ላም በሰጡት ጋዜጣዊ መግለጫ ወደ ምክር ቤት ህንፃው ገፍተው የገቡት ተቃዋሚዎች የተጠቀሙት ጽንፍ የደረሰ ያሉትን ኃይል ተጠቃሚነት ወይም አጠቃቀም አስደንግጦኛልም አሳዝኖኛልም ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራን በእሳት እየተጫወተች ይመስለኛል ብለዋል። ኢራን በዝቅተኛ ደረጃ ከዳበረ የዩራኒየም ክምችት ገደብ ማለፏን ካስታወቀች በኋላ ነው ፕሬዚዳንቱ ይህን ያሉት። እንደ አውሮፓ አቆጣጠር በ2015 ዓ.ም የኒውክሌር መሳሪያ እንዳትገነባ በተደረገው ዓለም አቀፍ ስምምነት መሰረት ከተቀመጠው ገደብ ማለፏን ነው ያስታወቀችው። የሚሰሩትን ያውቃሉ፣ ከምን ጋር እየተጫወቱ መሆናቸውን ያውቃሉ ሲሉ ፕሬዚደንት ትራምፕ በዋይት ሀውስ ቤተ መንግስት ለጋዜጠኞች ተናግረዋል። ቀደም ሲል የወጣ የዋይት ሀውስ ቤተ መንግስት መግለጫ ኢራን ኒውክሌር መሳሪያ እንዲኖራት አሜሪካ በምንም አይነት አትፈቅድም የሚለውን የዩናይትድ ስቴትስ አቋምን ደግሟል። መግለጫው አያይዞም ኢራን የዩራኒየም ለማዳበር የማትችልበት ደረጃ ላይ እንድትሆን ያስፈልጋል፣ የኢራን መሪዎች የተግባራቸውን አካሄድ እስከሚቀይሩ ጊዜ ድረስ የትራምፕ አስተዳደር በኢራን ላይ የሚያደርገውን ጫና የማሳደር ዘመቻ ይቀጥላል ይላል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢስና ለተባለው ከፊል ኦፊሴላዊ የዜና አገልግሎት በተናገሩት መሰረት ኢራን የ300 ኪሎ ግራም ገደብ አልፋለች፣ ዩራኒየም ማዳበር ክምችቷን እስከ 3.67 ከመቶ የሚገድብ እንደነበር ታውቋል። የተባበሩት መንግስታት ድርጅት የኦቶሚክ ክትትል አገልግሎት ኢራን የፈረመችውን የኒውክሌር ስምምነት ማክበሯን ወይም አለማክበሯን ሲከታተል የቆየ ሲሆን ኢራን አሁን በስምምነቱ መሰረት ከነበረው ገደብ ማለፏን ትላንት ሰኞ አረጋግጧል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አሁን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እንበል።
የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ የኃላፊነትና የአደራ ስሜት የምረከበው ስራ ነው።
ዶክተር ዳንኤል በቀለ ናቸው። የኢትዮጵያ የሕዝብ ተወካዮች ምክር ቤት የረዥም ጊዜ የሰብአዊ መብት ተሟጋች የሆኑትን ቀደም ብለው የተናገሩትን ወይም ቀደም ብላችሁ የሰማችኋቸውን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ ሾሟል። ይህንኑ ተንተርሶ የተደረገ ቃለ ምልልስ ቆየት ብሎ በመጽሔት ክፍለ ጊዜ ይቀርባል። አሁን ወደ ዕለቱ አብይ ርዕስ።
የጠቅላይ ሚኒስትር አብይ አህመድ የትላንትና ማብራሪያ ዋነኛ ነጥብ መንግስታቸው ህጋዊ ባልሆነ አካሄዶች ላይ ጠበቅ ያለ እርምጃ መውሰድ እንደሚጀምር መጠቆማቸው ነው ይላሉ አንድ አንጋፋ የተቃዋሚ መሪ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ዶክተር ብርሃኑ ነጋ በፓርላማው በእንግድነት ተጋብዘው የትላንትናውን ውይይት ከተከታተሉ የተቀዳሚ መሪዎች አንዱ ነበሩ። የጠቅላይ ሚኒስትሩ ማብራሪያ መንግስት መውሰድ የጀመረውና በቀጣይነት ሊወስዳቸው ያሰባቸው ህጋዊ እርምጃዎች ጎልተው የወጡበት ጠቆም ያደረጉበት እንደነበር የዶክተር ብርሃኑ እምነት ነው። ዶክተር ብርሃኑን ያነጋገረው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል።
እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ
የመንግስታቸውን የ2011 የአፈጻጸም ሪፖርት ያቀረቡበት የጠቅላይ ሚኒስትር አብይ አህመድ የትናንት ማብራሪያ መንደርደሪያውም ማጠቃለያውም የሰሞኑ ክስተት ነበር። ሰኔ 15 በባህር ዳርና በአዲስ አበባ የተፈጸሙ ጥቃቶች የጠቅላይ ሚኒስትሩን እይታ፣ የመንግስታቸውን አካሄድ፣ ቀጣይ እርምጃዎችን ሳይወስኑ የቀረ አይመስልም። ሁኔታዎች ሊጠብቁ፣ እርምጃዎች ሊጠነክሩ እንደሚችሉ የጠቆሙ የጠቅላይ ሚኒስትሩ አስተያየቶች በተደጋጋሚ ተደምጠዋል።
ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ እፈልጋለሁ።
የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ መሪ ዶክተር ብርሃኑ ነጋ በፓርላማው በእንግድነት ተጋብዘው የትናንትናውን ውይይት ከተከታተሉ የተቃዋሚ መሪዎች አንዱ ነበሩ። በስልክ ባደረግነው ቃለ መጠይቅ ግምገማቸውን አካፍለውኛል። የጠቅላይ ሚኒስትር አብይ አህመድ ማብራሪያ በህዝቡም ሆነ በፓርላማ አባላት ዘንድ ምን አይነት አቀባበል ነበረው በሚል ላነሳሁት ጥያቄ ከሚሰጡት ምላሽ ይጀምራሉ።
እኔ በህዝቡ ዘንድ ምን ያህል ተቀባይነት ያገኛል አያገኝም የሚለውን ለመናገር በጣም ቸገራለሁ። ቢኮዝ ያንን የምንለካበት ምንም እንደው ታማኝ የሆነ ነገር ስለሌለ ፓርላማ ውስጥ የነበረውን እንትን ያየሁት አብዛኛው የፓርላማ አባል የተነገረውን ለጥያቄዎቹ የተሰጠውን መልስ አዎንታዊ በሆነ መንገድ ያየው ነው የሚመስለው። የሚሰጠው የጭብጨባ የምትለካው ከሆነ ማለት ነው። በአጠቃላይ ግን እኔ ዝም ብሎ እንደ ግለሰብ እንደሰማ ያየሁት ኦር የተረዳሁት ነገር በተወሰነ ደረጃ ዶክተር አብይም ሆነ መንግስታቸው ይሄ እስካሁን ድረስ ለውጡን ለማካሄድ እና ከዳር ለማድረስ የሚደረጉትን ሙከራዎች ምንነት፣ አይነታቸውን በመንግስት በኩል እየተወሰዱ ያሉትን እርምጃዎች ለመዘርዘር ሞክረዋል። ከዛ ውጪ ያሉትን እክሎች አብራርተዋል። ትንሽ ለየት ያለ ነገር እኔ በዚህ እንትን ያየሁት እነኚህ እክሎች እያደረ የተወሳሰበና በፍጹም ግብር ይውጣ የሆነ ነገሮች እየተከሰቱ መሆኑንና የሀገሪቱን ሰላምና ደህንነት ጸጥታ ላይ እንቅፋት እየመጣ መሆኑና ዴሞክራሲያዊ ስርዓት ለመመስረት የሚደረግ እንቅስቃሴ ሰላም ከሌለ፣ የተረጋጋ ማህበረሰብ ከሌለ ምን ያህል አስቸጋሪ እንደሆነ መረዳት የታየበት ከሌላው ባሻገርና ያንን ሰላምና ጸጥታ ለማስከበር መንግስት መውሰድ ያለበትን እርምጃ የሚወስድ መሆኑን እና ዝም ብሎ ማያይ መሆኑን ጉዳዮች ላይ ወዘተ የሰጡትን መልስ ስትመለከት እንደ ከዚህ በፊቱ ዝም ብሎ እንደው ህግ የሌለበት እና ማንም የፈለገውን የሚያደርግበት ኢመደባዊ በሆነ መልክ የተደራጁ ኃይሎች እንደፈለግን መንቀሳቀስ እንችላለን ብለው የሚሄዱበት አካሄድ ከአሁን በኋላ ተቀባይነት እንደማይኖረው እና መንግስት ህግ እርምጃ እንደሚወስድ አጽንኦት ሰጥተው የሰጡት ትልቁን ቦታ የሚይዘው ይመስለኛል። ትላንት በቀረበው
እንግዲህ የትናንቱንም ጨምሮ ዶክተር ብርሃኑ በተለይ በባህር ዳርና በአዲስ አበባ ከተፈጠረው ሁኔታ በኋላ የሰላምና የጸጥታ ግብረ ኃይል የተባለውም ያወጣው መግለጫ አለ። እሳቸውም የሰጡት ማብራሪያ ምናልባት ከዚህ በኋላ ቢዝነስ አዝ ዩዥዋል አይሆንም አንዳንዶች እየገለጹ እንዳሉት፣ እሱም ተረዳውት እንዳሉት ከጠቅላይ ሚኒስትሩ ነገሮች ጠበቅ እያሉ ይሄዳሉ፣ መንግስት እርምጃ መውሰድ ይጀምራል የሚል ነው እንድምታው። እርሶ የተረዱት በዛ መንገድ ነው? ጠቅለል ሲያደርጉት ሰሞኑን እየተሰጡ ካሉ ከእሳቸውም በባህር ዳርና አዲስ አበባ የተፈጠረውን እንግዲህ ያለ መመርመር የተቋቋመው ግብረ ኃይልም የሰጠውን መግለጫ መነሻ ስናደርግ
በአብዛኛው እሱ እኔ የተረዳሁት በዛ መልክ ነው። ይሄ ከዚህ በፊት ችግሮችን ሁሉ በጉልበት መፍታት አይገባም፣ በተቻለ መጠን ቀስ እያሉ እየተነጋገሩ እየተረዳዱ በይቅርታ መንፈስ እየሄዱ ነው መፍታት ያለብን የሚለው አካሄድ በራሱ በመርህ ደረጃ ትክክል ቢሆንም እና ወደፊትም በጥቅም ላይ መዋል ያለበት እንደሆነ እንዲያደርጉም፣ ይህ ሁሉ ግን ሊሆን የሚችለው በተወሰነ ደረጃ የተረጋጋ ማህበረሰብ ሲኖር ነው። ይሄ የተረጋጋ ማህበረሰብ እንዳይፈጠር ሆን ተብሎ የሚወሰዱ እርምጃዎችን በማወቅም ባለማወቅም የሚወሰዱ እርምጃዎች የምናስበው ነገር ለማምጣት በጣም እንቅፋት ሊሆኑ ነው እና ካሁን በኋላ ዝም ብለን ልናይ አንችልም። ማንኛውም አመለካከት አለኝ የሚል በሀሳብ ደረጃ ሀሳቡን ማቅረብ ይችላል። ይህን ይከተሉኛል ብሎ የሚያስባቸውን ኃይሎች ማደራጀት ይችላል። የምርጫው ጊዜ ሲመጣ መወዳደር ይችላል። ይሄ ነው ህጋዊው አካሄድ። ከዚህ ህጋዊ አካሄድ ውጭ ግን ያለን አመለካከት በህዝብ ላይ ለመጫን የሚደረግ የጉልበት ምንም አይነት የአመፅ እንቅስቃሴዎች ተቀባይነት ሊኖራቸው እንደማይችሉ እና እርምጃ መውሰድ እንደሚጀምር መንግስት ከብዙ ነገር ይሄ ጎላ ብሎ የወጣ ይመስለኛል። በዚህ ስብሰባ እንዳልከው በፓርላማ ላይ በተደረገው ንግግር ብቻ ሳይሆን ከዛም በኋላ ሰላም ለማስፈን ተብሎ የተቋቋሙት ኃይሎች እያወጡ ያሉት መግለጫ የሚያሳየው ይሄንን ነው። ከፊታችን መጠበቅ የምንችለው እሱን ይመስለኛል። ከአሁን በኋላ ዋናቸውም የፖለቲካ እንቅስቃሴዎች በህጋዊና በሰላማዊ መንገድ መካሄድ እንዳለባቸው፣ ከዚህ ውጭ የሚደረግ ነገሮችን ከአሁን በኋላ መታገስ አንችልም የሚል አይነት እንድምታ ያለው ነው የሚመስለው።
ዶክተር ብርሃኑ፣ አንዳንድ ወገኖች መንግስት እንዴት ይሆን ሚዛኑን መጠበቅ የሚችለው በአንድ በኩል የፖለቲካ ምህዳሩን እንደሰፋ የማስቀጠሉን ሂደት፣ በሌላ በኩል ደግሞ ህጋዊ እርምጃዎችን የመውሰዱን ተግባር እንዴት ነው ሚዛኑን ጠብቆ መጓዝ ያለበት የሚል ፈተና ሊሆን እንደሚችል ይገምታሉ። እንዴት ያዩታል ይህንን አስተያየት?
ነው ይሄ ነው ሁሌም አስቸጋሪው ነገር። በተለይ እንደኛ ሀገር ረጅም ጊዜ በአምባገነን ስርዓት ውስጥ የቆየ ሰላምና መረጋጋትን የሚያውቀው ከጉልበት ጋር ነው። ማንኛቸውም አይነት የህዝብ ሮሮ ወይም ቅሬታ መስማት የማይፈልግ ኃይል ሁሉንም በጉልበት ለመደፍጠጥ የሚሞክርበት ነው። ከዛ ወጥተን ሀሳቦች በሀሳብ ደረጃ በነጻነት መንቀሳቀስ የሚችሉበት ሰዎች ቅሬታም በደል ደርሶብናል ሁሉት ነገር ካለም እሱን በሰላማዊና በመንግ ለማቅረብ የሚችሉበት ሁኔታ እየተፈጠረ ነው በሚባልበት ጊዜ ከዛ ውጭ ከመፍታት ይልቅ በሰላማዊ መንገድ ለመፍታት የሚቻልበትን መንገድ በአንድ በኩል፣ በሌላ በኩል ደግሞ ከዛ ውጭ የሚካሄዱ ነገሮችን ማድረግ፣ ምክንያቱም እነሱን ካላረግና እየተጣቀሰ መሄድ ከሆነ በአንድ ስመች በጉልበት ስመች በሰላም አይነት መንገድ ከሆነ በፍጹም ማህበረሰብን ለማረጋጋት አስቸጋሪ እንደሚሆን እና ያ ካልተረጋጋ ደግሞ የምንለውንም የለውጥ እንትን ከዳር ማድረስ እንደማንችል፣ ይሄ እንዲፈጠር የሚፈለገው ስርዓት የሚጠይቀው የአሰራር አካሄድ እንትን አለ። ዴሞክራሲያዊ ስርዓት ዴሞክራሲያዊ መብቶችን የሚሰጠውን ያክል ከዜጎች የሚጠይቀው መሰረታዊ ግዴታ አለ። ያለበለዚያ በፍጹም ዴሞክራሲያዊ ስርዓት እውን ሊሆን አይችልም እና ይህን ግዴታ እንዲወጣ ማድረግ፣ መብቶቹን ደግሞ እንዲያስከብር ማድረግ፣ ሁለቱን በአንድ ላይ ያይዞ ለመሄድ የሚደረጉት እርምጃዎች ሁሌም ፈተና አላቸው። የትኛው ጋ ነው የሁለቱ ትምህርት ትክክለኛ ባላንስ ተመዛዛኝ ነው ተመጣጣኝ የሚሆነው የሚለው ከባዱ ጥያቄ ነው እንደሚመስለኝ። አንዴ ወደ ላይ አንዴ ወደ ታች እያል በተወሰነ ጊዜ እየተንገጫገጭን መሄዳችን የሚቀር አይመስለኝም። ግን በመንግስት በኩል ቢያንስ የጉልበቱን ነገር በፍጹም ከአሁን በኋላ ቶለሬት አናደርግም የሚል እንትን ያለው ተስፋ የምናደርገው ይህንን በሚያደርግበት ጊዜ ወደዛኛው ጫፍ ሄዶ ደግሞ የዜጎችን መብቶች ሊጫን በማይችል መልኩ የማድረግ ካፓሲቲውም ነው። በኃይል አመፅን በአመፅ ለማስቆም የተደራጀ ኃይልና መንግስት በነበረበት ሁኔታ ይህንን ካፓሲቲ ይህንን ችሎታና ብቃት ማዳበር ራሱ ቀላል ነገር አይደለም እና ሁሉ ነገር በአንድ አልጋ ባልጋ ይሆናል ብዬ አልጠብቅም። ግን በተቻለ መጠን በመንግስት በኩል የህግን አግባብ ተከትሎ ኢቭን የሀይል እርምጃዎች መውሰድ አለብኝ ብሎ በሚያስብ ጊዜ በህግ አግባብ ያደርገዋል ብዬ ነው ተስፋ የማደርገው። ሌላውን ማህበረሰብ ሪሊ ከዚህ ትምህርት ወስዶ እንደዚህ በጉልበትና በአመፅ የሚሄዱ ነገሮች አጠቃላይ ለሁላችንም ችግር እንደሚሆነው አውቆ ህዝብ እየተጠነቀቀ መብቱን በአንድ በኩል ለማስከበር የሚያደርገውን እንቅስቃሴ በህጋዊ መንገድ እያደረገ ግን ከህግ ውጭ የሆኑትን ነገሮችም እየተከላከለ የሚሄድበት ሚዛን የጠበቀ ሂደት ውስጥ እንገባለን ብዬ ነው ተስፋ ማድረግ።
ጠቅላይ ሚኒስትሩ ከጠቀሱት ነገር አንዱ ትናንትና አሁን በባህር ዳርና በአዲስ አበባ የተፈጸሙት ጥቃቶች በለውጡ ሂደት ላይ ሲቃጡ የቆዩት ሌሎች ጥቃቶች ተከታይ ናቸው የሚል አስተያየትም ሰጥተዋል። በሂደት አብራርተዋል። ለውጡን ሲያጋጥሙ የቆዩ ችግሮችን እየተቃቀሱ ከመጡ በኋላ ይሄኛውም የዛ ተከታይ ነው ነው ያሉት። በዛ መንገድ ነው የሚረዱት እርሶም?
ይሄ አሁን በቅርቡ የተፈጠረው ጉዳይ ዝም ብሎ ድንገት ያለት የተከሰተ ነገር አይደለም። አይቲቲ ሁሉም ሰው የሚያውቀው ይመስለኛል። ቀስ እያሉ እያደጉ እያበጡ የመጡ ነገሮች ናቸው። የተለያዩ ቦታዎች አይተናቸዋል። ከህግ ውጭ ሀሳቦችን ላለመስማት የሰዎችን ሀሳቦች ለማፈን የሚደረጉ እንቅስቃሴዎች በሁሉም የሀገሪቱ ክልሎች ነበሩ። ሰዎችን ማፈናቀል፣ ይሄ የኔ ዘር ብቻ መሰባሰቢያ ነው፣ ከዛ ውጭ ማንም ሰው ሊኖር አይችልም የሚሉ ማህበረሰቡን በጣም ከፍተኛ ፈተና ውስጥ የከተቱ ብዙ እንቅስቃሴዎች ሲካሄዱ ነበር። ይሄ ሁላችን የምናውቀው ነው። ቀስ እያለ እያደገ የመጣ ነው። በመንግስት በኩል ለምንድን ነው ዝም ብላችሁ እንዲህ አይነት ነገር የምታየው፣ እርምጃ ለምን አትወስዱም የሚል ክስ በተለያየ ጊዜ ሲቀርብባቸው ነበር። በሌላ በኩል በመንግስት በኩል እንሰማ የነበረው የለነኝን ነገሮች በትዕግስት ቀስ እያልን ካልሆነ እንደዚህ እንደተለመደው በጉልበት ብቻ ለማድረግ መሞከር ጥሩ አይደለም የሚል እንትን ሲከተሉ ነበር። ሶ አሁን አይ ቲንክ እነኝህ ነገሮች ተሰባስበው ነው በዚህ ከቀጠለ ሀገሪቱንም አደጋ ላይ ሊጥል የሚችል ነው እና ትንሽ ጠንከር ያለ እርምጃ መውሰድ አለብን የሚል እንትን የተጀመረው ከዛ በኋላ ይመስለኛል። ስለዚህ ቀጣይነት ያለው ነገር አድርጎ ማየቱ ትክክል ነው ይመስለኛል።
ዶክተር ብርሃኑ ነጋ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ። አድማጮች፣
እኛም እስክንድርን ለዘገባው እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በደቡብ ክልል የቀረቡ ክልል ሆኖ የመደራጀት ጥያቄዎች ምላሽ የሚሰጣቸው በህገ መንግስት ብቻ ነው ብለዋል። ለህጋዊ ጥያቄ ግርግርና ሁከት በመፍጠር ዘላቂ መፍትሄ አይገኝም ያሉት ጠቅላይ ሚኒስትሩ በዶቦ የክልላዊ መንግስት ለማዋቀር የሚደረገው ማንኛውንም ሙከራ ላይ መንግስት የቀድሞ አይነት እርምጃ እንደሚወስድና ትዕግስቱም እንዳለቀ አስታውቀዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ትላንት የመንግስታቸውን የበጀት ዓመት አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ሲሆን በመዋቅራዊ ጥያቄ ላይ የያዙትን ያንጸባረቁት አቋም ከደቡብ ክልል ድጋፍም ተቃውሞም ገጥሞታል። በደቡብ ክልል የተለያዩ ከተሞች የሚገኙ የህብረተሰብ ክፍሎች ይህንን በተመለከተ ሀሳባቸውን ለቪኦኤ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በዚህ ዙሪያ ያዘጋጀውን ዘገባ ቀጥሎ ይቀርባል።
ህጋዊ ጥያቄን በግርግር ከፈለግ ዘላቂ መፍትሄ አታመጣ። ፍትህ እንኳን ብታመጣ ርትህ አታመጣ። ፍትህም ርትህም ኢኳሊ ኤክሰርሳይዝ ማድረግ ከፈለገ አንድ ማህበረሰብ በህግ የጠየቀውን በህግ እስኪመለስ መጠበቅ ያስፈልጋል። ምን ማለት ነው? አንድ ክልል ራሱም በራሱ ማስተዳደር ሲፈልግ ያንን ጉዳይ የሚያስፈጽመው የምርጫ ቦርድ ነው። በሪፎርም ውስጥ አንዱ ትኩረት አግኝቶ የሰራንባቸው ተቋማት ምርጫ ቦርድ ነው።
ሪፎርሙ የምርጫ ቦርድ አመራር ከመምረጥ እስከ ህግ መቀየር ብሎም በጀት እስከ መፈለግና መመደብ ይዘልቃል ነው ያሉትም። የምርጫ ቦርድ ኃላፊ ከተመረጠ በኋላ የምርጫ ህግና የመቋቋሚያ አዋጆች አንድ ላይ ስለነበሩ መነጣጠልና ማሻሻል ያስፈልግ ስለነበረ ይህም የምርጫ ቦርድ ኃላፊ ከተሾመ በኋላ ተደርጓል ነው ያሉትም። እነሱን መለየትና ተጨማሪ የቦርድ አባላትን የመመደብ ስራም ተሰርቷል ነው ያሉትም። ከዚህ በኋላ ነው ምርጫ ቦርዱ ተጠናክሮ እነዚህን ጥያቄዎች ሊመልስ የሚችለው ነው ያሉትም።
ህግ ቀይረናል። አሁን ተጠናክሮ እንደዚህ አይነት ኢሹዎች መመለስ፣ ራሳቸውን ማጠናከር ከነሱ የሚጠበቅ ይሆን። ይሄ ተቋም በሁለት እግሩ ሳይቆም ክልል የመፍጠር ጉዳይ ብንሞክር ግን ፍላጎት ብቻ ነው የሚሆነው።
ለህጋዊ ጥያቄ ግርግርና ሁከት መፍጠር ዘላቂ መፍትሄ አይገኝለትም ያሉት አብይ አህመድ በደቦ የክልል መንግስት ለማዋቀር ለሚደረግ ለማንኛውም ሙከራ መንግስት ህጋዊ እርምጃ እንደሚወስድና ትዕግስቱም ማለቁን አስታውቋል።
አሁን ደቡብ አካባቢ ያለውን ነገር መንግስት የህዝብን ጥያቄ በክብር ተቀብሏል። ደህዴን የሚባለው ክልሉን የሚያስተዳድረው ድርጅትም ጥያቄውን ተቀብሎ በህግ እየመረመረ ይገኛል። ደህዴን የመጨረሻ ውጤቱን እስከሚያሳውቅ፣ ምርጫ ቦርድ ዝግጅቱን እስከሚያሳውቅ በደቡብ ክልል ውስጥ ክልል ለመሆን የጠየቃቸው ህዝቦች በከፍተኛ ትዕግስት እንድጠብቁን በዚሁ አጋጣሚ ጥሪ ያቀርባል። ከህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ሱማሌ እንደሆነው ደቡብም ይሆናል። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለው። በዚህ መንገድ ቢታይ ጥሩ ነው። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው።
ትናንት ያንጸባረቁት አቋም ከደቡብ ክልል የተለያዩ ማህበረሰብ ክሎች ድጋፍም ተቃውሞም ገጥሞታል። ከነዚህም ውስጥ የሱዳማ አክቲቪስትና ሰሞኑን የተቋቋመው የሱዳማ ኔትወርክ ምክትል ዳይሬክተር የሆነው ወጣት ታሪኩ ለማ አንዱ ነው።
ጥያቄዎችን በጠቅላላ የፈረጀ ነው። በአንድ በኩል የደቡብ ጥያቄዎች ናቸው፣ በደቡብ ጥያቄ የሚጠየቅ ጥያቄ የለም የተባለ፣ በሌላ በኩል ደግሞ በደቡብ ደግሞ የምትመልሰው ምላሽ አይኖርም ማለት ነው። ሌላው ጠቅላይ ሚኒስትሩ ከተናገረው ነገር ውስጥ ይህንን ቫዮሌት የሚያደርግ ኃይል በተለይ ሶማሌ የገጠመውን አይነት ጠፈንተ ሊገጥሞ ይችላል የሚል ነገር ነው። ከሶማሌ ጋር የሚገናኝ ምንም አይነት ነገር የለም። በተፈጥሯዊ ሂደቶችንም እንደዚሁም ደግሞ ህጋዊ መንገዶችን ሲሪየስሊ መከተል አለበት ህዝቡ የሚል ነው። ይሄ ትክክል ነው ማለት የትኛውንም የክልል ጥያቄ የሚጠይቅ ኃይል ወይም ህዝብ ህገ መንግስቱን ብቻ ተከትሎ ተፈጻሚ እንዲሆን ማድረግ አለበት ነው። ህገ መንግስቱ የሚጠይቀውን ነገር በጠቅላላ መጨረስ አለበት ነው። ለዚህ ደግሞ ሲዳማ ጨርሷል። መጨረሻ ላይ ያስቀመጡት አቅጣጫ ምርጫ ቦርድ ቶሎ ብሎ ጉዳዩን እንዲጨርስ እያደረግን ነው የሚል ነው። በሌላ በኩል ደግሞ ደደን ቶሎ ብሎ ውሳኔ እንዲወስን መደረግ አለበት የሚለውን ነው እንደ መፍትሄ ያስቀመጡ። ይሄ እርስ በርስ የሚጋጭ ነው። ምርጫ ቦርድ የደደንን ውሳኔ ተከትሎ ነው የሚሰራው ወይስ ምርጫ ቦርድን ነው የሚጠብቀው?
ሐምሌ 11 ሲዳማ የራሱን ክልላዊ መንግስት በራሱ ጊዜ ያውጃል የሚል እቅድ አላችሁ። ጠቅላይ ሚኒስትር ደግሞ አሁን ያንጸባረቁት አቋም አለ ታውጃላችሁ። እንዴት ነው የሚሆነው?
እሱን ህብረተሰቡ ነው እየተነጋገረ በራሱ የሚወስነው። እኔ ግን ባለኝ አቋም ከ11 በኋላ ደቡብ በሚባል ማዕቀፍ ወይም ደደን በሚባል ድርጅትም ሆነ ደቡብ በሚባል አሮጌ ክልል ውስጥ ለመተዳደር ህብረተሰቡ ፈቃደኛ አይደለም።
የሐዋሳ ከተማና የክልሉ ነዋሪ መሆናቸውን የነገሩኝ ስማቸው እንዳይገለጽ ፈልጉ አስተያየት ሰጪ የተጠየቁ የመዋቅር ጥያቄዎች ህጋዊ መሆናቸውና እሳቸውም እንደሚደግፉ ገልጸው፣ ዳሩ ግን ህጋዊ ባልሆነ መንገድ ምላሽ ለማግኘት በሚደረግ በማንኛውም ሙከራ ላይ መንግስት እርምጃ ለመውሰድ ያንጸባረቀውን አቋም እንደሚደግፉ ተናግሯል።
የተጠየቀው ጥያቄ በህጉ መሰረት ይሁንታ አግኝቶ በሀገሪቱ ህግ በፓርላማም ሆነ በብሔራዊ ምርጫ ቦርድ እስኪመለስ ድረስ በትዕግስት ጠብቆ ምላሹ መጠባበቅ መሆኑ ነው እኔ የሚሰማኝ። ከዛም ባሻገር ሌላ አዲስ ክልል ለመመስረት ያለውን ክልል ቀደም ሲል አብሮ የነበሩትን ክልላቸውን እያለሙ አንድነታቸው እያጠናከሩ ቀጥሎ በሚፈቀድለት ጊዜም ያን ክልል ለማስተዳደርና ለማልማት ልምድ እየቀሰሙ መቆየት አለባቸው እንጂ በእኔ ክልል ካልተሰጠኝ እንዲህ ሆናለሁ እንዲህ አደርጋለሁ የሚባለው ተገቢ እንዳልሆነ ነው እና ጠቅላይ ሚኒስትሩ ትክክለኛ ህግና ስርዓትን መሰረት አድርጋችሁ መንግስት ምላሽ ሲሰጥ ድረስ በትዕግስት ጠብቁ። ሁካታ፣ ህገወጥነትን፣ ግርግርን አናስተናግድም። የዜጎችን መብት የመጠበቅ ኃላፊነትና ግዴታ መንግስት አለበት ያለው ትክክለኛ አስተያየት ነው። ስለዚህ በዚህ ላይ ህብረተሰቡም ሀሳባቸውን በበቂ ሁኔታ እንደሚደግፍና ህግ የተከተለ መልስ ነው የሚል አስተያየት አለ።
በዲላ ዩኒቨርሲቲ የአንትሮፖሎጂ መምህርና ተመራማሪ እንዲሁም የወላይታ ምሁራን ማህበር ሰብሳቢ አቶ አሰፋ ወዳጁ ህዝቡ ምን ያህል ጊዜ ነው የሚታገሰው የሚል ጥያቄ በማንሳት በጠቅላይ ሚኒስትሩ መግለጫ ላይ ያላቸውን አቋም ለቪኦኤ በስልክ ገልጸዋል። ሆኖም ግን እሳቸው ከዚህ ቀደም የተጸየፉትን የቀድሞ መንግስታት ሲያደርጉ የነበሩትን ነገር ማድረግ የለባቸውም ሲሉ ተናግረዋል።
ዶክተር አብይ ጥያቄውን ተቀብለው ማንም ሪጀክት እንዳላደረገና ጥያቄውን እንደተቀበሉ ምላሽም እንደሚሰጥ በይፋ መናገራቸው መልካም ነው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ የክልሉ ህዝብን በትዕግስት ይጠባበቅ ማለታቸው እኔ አላስከፋኝም። ምርጫ ቦርዱ ሪፎርም በምን አይነት ሁኔታ ምን አይነት ሪፎርም እየተደረገና ታገሱ ተብሎ በሌላ በኩል ደግሞ በትዕግስት ሰዎችን አስሮ ማቆየትን የማህበረሰቡ የፍትህ ጥያቄ ምላሽ አላገኘም ማለት ነው።
የአርባ ምንጭ ከተማ ነዋሪ የሆኑት አቶ በኃይሉ በቀለ በበኩላቸው ጠቅላይ ሚኒስትር እንዳሉትም የክልሉ ህዝብ መታገስ ይገባቸዋል ነው ያሉትም። የህዝብ ህገ መንግስታዊ መብት ግን መጠበቅ አለበት ነው የሚሉት።
ሁሉም የክልሉም ነዋሪዎች ሆኖ መታገስ ውጪ ሌሎች አማራጮች አሉ አይመስለኝም ብዬ ነው እንደ ክልልም ነዋሪ እንደ አርባ ምንጭ ነዋሪም መግለጽ የሚፈልገው። ስለዚህ አንደኛና ዋነኛው ነገር መረጋጋት። መረጋጋት ደግሞ ከሌለ ነገሮች ሁሉ ጥሩ ላይሆኑ ይችላሉ።
በደቡብ ክልል ቀድሞም ይጠየቅ የነበረውን የሲዳማን ህዝብ ጥያቄ ጨምሮ በክልል መደራጀት፣ በዞን መዋቀር፣ በወረዳና በልዩ ወረዳ የመተዳደር ብሔርን መሰሶ ያደረገ ነው የሚባለው የመዋቅር ጥያቄም ባያሌው ተንጸባረቀው የጠቅላይ ሚኒስትር አብይ አህመድ መሾምና ከእሳቸው ሽመት በኋላ በለውጡ ማግስት ተገኘ የሚባለውን ነጻነትና ለውጥ ተከትሎ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ከሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። በኢትዮጵያ በኮሌራ ወረርሽኝ በሽታ የተያዙ ሰዎች 871 መድረሳቸውን የኢትዮጵያ ህብረተሰብ የጤና ኢንስቲትዩት አስታወቀ። ወረርሽኙ በስፋት በታየበት በኦሮሚያ ክልል ምዕራብ ሐረርጌ ዞን ባሳለፍነው ሳምንት ክትባት መሰጠት የጀመረ ቢሆንም በቂ አለመሆኑን የምዕራብ ሐረርጌ ዞን ጤና ጽህፈት ቤት ዝርዝር አለው።
በኢትዮጵያ በተከሰተው የኮሌራ ወረርሽኝ 871 ሰዎች መጠቃታቸውን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ገጫ እንዳስታወቁት የበሽታውን ስርጭት አስመልክቶ ወረርሽኙ በኦሮሚያ፣ በአማራ፣ በትግራይ፣ በሶማሌ፣ አፋርና እንዲሁም በአዲስ አበባ ከተማ አስተዳደርና በድሬዳዋ ከተማ አስተዳደር መመዝገቡን ያስታወሱት፣ በዚሁ መሰረት በኦሮሚያ ብሔራዊ ክልላዊ መንግስት 360፣ በአማራ ብሔራዊ ክልላዊ መንግስት 202ና በትግራይ ክልል 19፣ በአፋር 131፣ በሶማሌ ክልል 33 ሰዎች በኮሌራ ወረርሽኝ መጠቃታቸውንም አስታውሰዋል። እንዲሁም በአዲስ አበባ ከተማ አስተዳደር 125ና በድሬዳዋ ከተማ አንድ ሰው በወረርሽኙ መያዙን ያነሱት የኢንስቲትዩቱ ምክትል ዳይሬክተር ዶክተር ጌታቸው ቶሌራ ከነዚህ ውስጥ 14ቱ በአማራ ብሔራዊ ክልላዊ መንግስት፣ 2 ሰው በኦሮሚያ ብሔራዊ ክልላዊ መንግስትና አንድ ሰው ደግሞ በአፋር ክልል በአጠቃላይ 17 ሰዎች መሞታቸውንም ተናግረዋል። ወረርሽኙን ለመቆጣጠርና ለወረርሽኙ ተጋላጭ ለሆኑ የማህበረሰብ አካላት ክትባት ለመስጠት በታቀደው መሰረት ከዚህ ቀደም በአዲስ አበባ ከተማ አስተዳደር ክትባቱ መሰጠት የተጀመረ ሲሆን ካለፈው ሳምንት አንስቶ ችግሩ በስፋት በታየበት ኦሮሚያ ክልል ምዕራብ ሐረርጌ ዞን ክትባት የመስጠት ስራው መጀመሩንም ዶክተር ጌታቸው ቶሌራ አስታውቀዋል። የክትባት ሂደቱን አስመልክቶ የምዕራብ ሐረርጌ ዞን ጤና ጥበቃ ጽህፈት ቤት ኃላፊ አቶ አህመድ መሐመድ ወደ ስራ መገባቱንም ለአሜሪካ ድምጽ ተናግረዋል።
አጠቃላይ በዞናችን የኮሌራ ወረርሽኝ ከተነሳ ጀምሮ 339 ትላንትና ያለኝ ሪፖርት ገልጿል። በአሁኑ ሰዓት በፌዴራልና በክልል መንግስት ድጋፍ ለ300,000 የሚሆን ህዝብ የኮሌራ ክትባት መጥቶልን ያንን ክትባት ለህብረተሰቡ ከትላንት ጀምሮ መስጠት የጀመርነው ህብረተሰቡ ኮሌራ ቫክሲኑን እየወሰደ ነው ያለ ማለት ነው።
አቶ አህመድ ክትባቱ መጀመሩ አመርቂና ተስፋ ሰጪ ቢሆንም ከሰዎቹ ተጋላጭነት ስፋት አንጻር በቂ ነው ለማለት እንደማይቻልም ለአሜሪካ ድምጽ ተናግረዋል።
የክትባት መጠኑ በቂ አይደለም። ለምን ብትለኝ አሁን ነው ገና በሽታው የጀመረው። እንደምታውቀው የኮሌራ ቫክሲኑ በሀገራችን ደረጃ ለመጀመሪያ ጊዜ ነው አዲስ አበባ ከተማ ላይ ነው በቅርብ ሲሰጥ የነበረው። እሱን ቀጥሎ ለኦሮሚያ ክልል ለእኛ ዞን ነው ለ300,000 ሰው እና ለ47 ቀበሌ ለተጠቁ ቀበሌ ማለት ነው። ወረዳ ለሁሉም ሰው አይደለም እየተሰጠ ለሁሉም ቀበሌ አይደለም እየተሰጠ ያለው በሽታው የተገኘበት ቀበሌዎች ብቻ ነው እየተወጠነ ያለ ነው። ተገኝተው ለሁሉም ወረዳ ለሁሉም ቀበሌ ቢሰጥ ጥሩ ነበረ፣ ግን የመድኃኒት እጥረት ስላለ ለአንድ ዙር ብቻ ነው ይህን ራሱ እየሰጠን ያለ ነው። ለሁለተኛ ዙር እነሱም ያው ዶኖሮቹን ጠይቋል። ገና ካገኙ እናመጣቸዋለን ብሎናል።
የክትባት መጠኑ በተዳረሰ መጠን ወደ ሌሎች አካባቢዎችም እንደሚቀጥል ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ እዚህ ግድም ስፖርትና ባህል ነክ ዝግጅት ነው የሚቀርበው። ራቅ ወደ ዓለም ቦታ ይወስድናል። ሙዚቃው ሳያሳብቅ አልቀረም። ይህን ሙዚቃ በየዓመቱ በዚህን ሰዓት ምናልባትም የተዘጋጀበት ሙዚቃው ራሱ የተቀመመበት የተጫወተችው ያን ቦታ ለመናገር ነው እና አድማጮች፣ አሁን ለተቀጣጠርንበት ዝግጅት 36ኛውን ኢትዮጵያውያን የሰሜን አሜሪካ የስፖርትና የባህል ፌዴሬሽን ማለቴ ነው ዓመታዊው ዝግጅት ወደሚስተናገድባት የጆርጂያዋ ክፍለ ግዛት ዋና ከተማ አትላንታ ነው የምናቀናው። ከዚያ አንድ ሰው አለ፣ ባልደረባችን አዲሱ አበበ እንደ ወትሮ ሁሉ ዘንድሮም የዘንድሮን ተከታትሏል። በስልኩ መስመርም አግኝተነዋል። አዲሱ እንደምን ዋልክ?
እንዴት ዋልክ አሉላ? አድማጮቼ እንደዋላችሁ እንደምናመሻችሁ?
እንግዲህ ሙዚቃው ይናገራል ብያለሁኝ፣ ሳያሳብቅ አልቀረም። ዓመታዊው ዝግጅት እሁድ ነው የጀመረው። ከእለቱ ጀምረህ በየቀኑ እየዘገብክ ነው። ትላንት ካደረስከን በኋላ የነበረውን በመመልከት እንደርደር። ምን ማን ተጫወተ? ማን እናሸነፈ? ምን ይመስል ነበር?
ምን ይመስል ነበር የሚለው ጥሩ ጥያቄ ነው። ስታዲየሙ ባዶ ይመስላል፣ ሌላ ነገር የለም። ጨዋታው ግን ይካሄዳል። የሰው ቁጥር አንድም የስራ ቀን በመሆኑ ሌላውንም ሲያት ደግሞ ጨረፍ አድርጌያለሁ እሁድ ለትዘግብ፣ በዛ ምክንያትም ብዙ ሰው የለም። ለማንኛውም የአበበ ቢቂላና የፊኒክስን እኩል ለእኩል መለያየት አውርቼ እንዲሁም ዴንቨር አዲስ ዳላስን 4-0 ማሸነፉን ገልጬ ነበረ። ሁለት ግጥሚያዎች አልገለጽኩም ነበር። ካንሳስ እና ሳን ዲየጎ 2-2 መለያየታቸውን፣ ፖርትላንድ ፊላደልፊያን 3-0 ማሸነፉን። ከዛም የዲሲ ዩኒቲ እና ቦስተን ጨዋታ በጣም ደማቅ ነበረ። ቦስተን ዲሲ ዩኒቲን 4-0 አሸንፏል። በጣም ያልተጠበቀ ነጥብ ነው። ዲሲ ዩኒቲ የዋንጫ ባለቤት የሆነበት ጊዜ ነበር እና ጠንካራ ቡድን ነበር። ዘንድሮ አልቀናውም፣ ምናልባት ለመውረድም ይገደድ ይሆናል በዚሁ መሸነፍ ተቀጠለ። ከዛ ሳንሆዜ እና ዲሲ ስታር ደግሞ 1-1 ተለያይተዋል። በጣም ሞቅ ያለና ያሉትን ተመልካቾች ልበል እንዴ፣ ብዙ ሰው የለም፣ የሚያቁነጠንት ጨዋታ ነበር። ዛሬም ውድድሩ ቀጥሏል። 6 ጨዋታዎች ይካሄዳሉ። ሳን ፍራንሲስኮ ከሂውስተን፣ ቺካጎ ከላስ ቬጋስ፣ ኤሌ ስታር ከቶሮንቶ ጨዋታ አሉ። በአሁኑ ሰዓት የኤሌ ስታር እና የቶሮንቶዎች ጨዋታ አላለቀም። 1-2-3-4 ግጥሚያ እንደገና አለ ዛሬ ከመጠናቀቁ በፊት። ሰው ያለመኖሩ ተጫዋቾችም ስሜታቸው ይቀዘቅዘ ይመስላል። ግን ደግሞ ለዋንጫዋ ስለሚታገሉ እና ለስማቸውም ስለሚጫወቱ ጥሩ ፉክክር ያሳያሉ። የደመቀ ነው የሚባለው ሰው ኖሮ ሆታ ሲኖር እና ጭብጨባ ማደፋፈር ሲኖር ነው። የሰው ቁጥር በጣም አስተማማኝ አይደለም እና ይሄ ነበር አሁን ያለው የሚካሄደው።
አዲሱ የሰውን ቁጥር ደመቅ አድርገህ ተናግረሃል የታዘብከውን። ምናልባትም እንደ ዓለም ዋንጫው የዓለም ዋንጫ እየተካሄደ ነው እና በቴሌቪዥን እየተከታተሏቸው ይሆን እንዴ?
ምናልባት እኔም ራሴ ከክፍሌ ሆኜ በቴሌቪዥን የዓለም ዋንጫን የሌላውንም እየተከታተልን ነው እና ሰው በዛ ሳይሰረቅ አይቀርም ማለትም ይቻላል። ጥሩ ገምተሃል አሉላ።
መልካም እንግዲህ ሲያደምቁለት ጨዋታውን ሲያዩለት ነው ወጉና መንገዱ እንደሚኖር ወደ መጨረሻው ትንሽ እንደሚሟሟቅ ገምታለሁ። ታዲያ የስፖርት ነገር ብቻ አይደለም ይሄ መድረክና ኢትዮጵያውያን የሚሰባሰቡበት ይልቁንም የባህል አዝመራ እንበለው የተለያዩ ስራዎችም የሚቀርቡበት እንቅስቃሴዎችም የሚታዩበት ነው በየአመቱ እንደምናደርገውና ዘንድሮስ ምን ታዘብክ እስከዚህ እስከ ዛሬው አለት ባለው?
ያው የተለመደው በድንኳኑ አካባቢ የሚካሄዱ ልዩ ልዩ ንግዶች አሉ። ከምግብ አንስተህ እስከ ቁሳቁስ፣ ከመጽሐፍ፣ የሙዚቃ ሲዲዎች እና ካሴቶች የመሳሰሉ ቪዲዮዎች ይሸጣሉ። ህዝባዊ ድርጅቶች እንደ ኢትዮጵያ ስትሪትስ የሚባለው ከኢሳት ጋር የነበረው፣ ሌሎችም ሚዲያዎች፣ አዲስ ድምፅ በሬዲዮ በኩል እኛም ከተጨመርን እኛም አለን ድንኳን የለንም እንጂ እና በርከት ያለ ነገር እየተካሄደ ነው። የመድመቁ ነገር ይገርማል። ከረቡን የሚጀምረው ለምን እንደሆነ አላውቅም። የመክፈቻ ዕለት ድንኳን የመጣያ ቀን ነው ይባላል። ትላንትናም ያው ገና ነው፣ ሰው አልተሰባሰበም። ነገ ጀምሮ ምናልባት ከዛሬ ምሽት ጀምሮ ገበያውን በጣም እየተጧጧፈ ሊሄድ ይችላል እና በየአመቱ ያለው የንግድ ነገር አለ፣
ዘንድሮም አለ።
በከተማ ውስጥም እንዲሁ ኳሱን ምክንያት አድርገው የተለያየ ዝግጅት ያላቸው አሉ። የሙዚቃ ድግስ አለ በየምሽቱ። ደግሞ ስራዬ ብለው የጨዋታ ፕሮግራም ያዘጋጁ አሉ። የእነሱ ፕሮግራም እንደዚሁ ፍላየሩን ወይም በራሪ ወረቀቱን እያየን ነው። በዛ መሰረት ሰው ከጨዋታ በኋላ እዛ ሄዶ ይዝናናል። በአብዛኛው ሰው ግን ሜዳ የሚሄደው ድንኳኑ ጋር ስለሚሆን ወደ ሜዳ አይመጡም ስፖርቱን ለማየት እና አንድም ስፖርቱ ወይም መቀመጫዎቹ ባዶ የሆኑት ለዚህ ይመስለኛል።
አዲሱ እንዳልከው ለየት ያሉት ጉዳዮች ቁም ነገሮቹን ጨምሮ ከሳምንቱ አጋማሽ አንስቶ በጥድፊያ የሚቀርቡበትን ሁኔታ ባለፉት ዓመታት ተመልክተናል። ለየት ያሉ ሁኔታዎችን ትታዘብም ይሆናል፣ የሌሎችንም ድምፅ ታመጣልናለህ። እንግዲህ እንደ ዓለም ዋንጫው ሁሉ የኢትዮጵያውያኑም የስፖርት ዝግጅት በቴሌቪዥን የሚከታተሉት አይደለምና የሁሉም አይን የሁሉም ተመልካች ሆነህ ባለህበት ዘገባዎችን እንጠብቃለን። ከሌሎች ዝግጅቶች ጋር ነገ መልሰን እናገኘሃለን። እግዜር ይስጥልን። መልካም ቆይታ አዲሱ።
አመሰግናለሁ። በነገር ላይ እንደው የስታዲየሙ ባዶ የመሆን ነገር ምናልባት የቦታ
አዲሱ ጠፋ፣ ስልኩ ተቋረጠ። አዲሱ የመጨረሻውን ቃል ሳይጨርስልን የስልክ ነገር ነገ እንግዲህ ካቆምበት ይቀጥላል። ለሁሉም እናመሰግናለን። አድማጮች፣ የአትላንታውን ዝግጅት ነው የተከታተል ነው። ወደ ተከታዩ ቅንብር እንለፍ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የኢትዮጵያ የሕዝብ ተወካዮች ምክር ቤት የረዥም ጊዜ የሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ ሾሟል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዲሬክተር የነበሩት ዶክተር ዳንኤል ከኒውዮርክ ወደ አዲስ አበባ ያቀኑበትን ኃላፊነት በከፍተኛ የአደራ ስሜት እንደተረከቡት ለአሜሪካ ድምፅ ተናግረዋል። የረዥም ጊዜ ባልንጀራቸው የእስር ቤት ጓደኛቸውና የሙያ አጋራቸው የአምነስቲ ኢንተርናሽናል የአፍሪካ ዲሬክተር አቶ ነጻነት ደምሴ በበኩላቸው ዳንኤል ከማንም ሰው በተሻለ ይህን ኃላፊነት የሚወጣ ግለሰብ ነው ብዬ የማምነው ብለዋል። ሁለቱንም ያነጋገረችው ጽዮን ግርማ ናት። ወደ ዝርዝሩ።
በቅርቡ እንግሊዝ ከሚገኘው ታዋቂው ኦክስፎርድ ዩኒቨርሲቲ በዓለም አቀፍ ሕግ የዶክትሬት ዲግሪያቸውን የሰሩት ዶክተር ዳንኤል በቀለ ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ እንዲሁም በዴቨሎፕመንት ስተዲስ በሁለተኛ ዲግሪ ተመርቀዋል። ከኦክስፎርድ ዩኒቨርሲቲም በዓለም አቀፍና የሰብአዊ መብቶች ሕግ በሁለተኛ ዲግሪ ተመርቀዋል። ዶክተር ዳንኤል በቀለ በተማሩበት የሕግ ትምህርት በኢትዮጵያ አማካሪና ጠበቃ ሆነው አገልግለዋል። በህብረት ኢንሹራንስ የሕግ ክፍል ዳይሬክተር ነበሩ። መንግስታዊ ባልሆነው ግብረሰናይ ድርጅት አክሽን ኤድ ኢትዮጵያ የፖሊሲ ዳይሬክተር ሆነው አገልግለዋል። በተጨማሪም ኦክስፋም፣ ፓክት፣ ዩኤስኤድ እና ዓለም ባንክን በመሳሰሉ ከፍተኛ ዓለም አቀፍ ተቋማት ውስጥ በአማካሪ ከተለቀቁ በኋላ በናይሮቢና በኒውዮርክ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ውስጥ አገልግለዋል። የሂዩማን ራይትስ ዎች የአፍሪካ ዲቪዥን ዳይሬክተርም ነበሩ። አሁን ወደ ሀገራቸው ተመልሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው ዛሬ ተሾመዋል። ሹመቱን እንዴት ተቀበሉት ብያቸው ነበር።
ብዙ ጊዜ በሰብአዊ መብት ስራ ላይ የቆየው ስለሆነ እና ለኢትዮጵያ ውስጥ ለሚደረገው የሰብአዊ መብት ሁኔታ መሻሻል ደግሞ በጣም ፍላጎት ስላለኝ ይህንን እድል በማግኘቴ ደስ ይለኛል። ነገር ግን ኢትዮጵያ ውስጥ ካለው የሰብአዊ መብት ችግር አንጻር የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ ኃላፊነትና የአደራ ስሜት የምረከበው ስራ ነው። ቢሆንም ኢትዮጵያ ውስጥ አሁን በተፈጠረው እድል በዚህ ስራ ከሌሎች ወንድሞቼ ጋር አብሬ ለመስራት ይህን እድል በማግኘቴ ግን ይለኛል።
እርስዎ በውጭ ሀገር ከነበሩበት ቦታ ከቤተሰብ ሁኔታና ይገኙበት ከነበረው ከፍተኛ የኢኮኖሚ ደረጃ አንጻር ነቅለው ወደ ኢትዮጵያ ተመልሶ ለማገልገል እንዴት ውሳኔ ላይ ደረሱ የሚል ጥያቄ አንስቼላቸው ነበር።
አሁን ኢትዮጵያ ውስጥ የለውጥ እርምጃ ከተጀመረ ወዲህ በተገኘው እድል በመጠቀም ለሀገራችን ሰላም፣ እድገት፣ ብልጽግና፣ የሰብአዊ መብት መከበር በአጠቃላይ ለሀገራችን ሁለንተናዊ ሰላምና እድገት አስተዋጽኦ ለማድረግ በርካታ ኢትዮጵያውያን ከተለያየ ስራቸው ኃላፊነታቸው እየመጡ በተለያየ ስራ ማገልገል ከጀመሩ ያው ውሎ አድሯል። እኔም በዛው መንፈስ ይህ በተፈጠረው እድል ለሀገሬ እንዳገለግል የቀረበልኝን ጥያቄ በአክብሮት ነው የተቀበልኩት። ምክር ቤት ስራውን ሲያጸድቅ ቅድም እንደገለጽኩት በከፍተኛ አደራ ስሜት የተቀበልኩት ልክ በገለጽሽው መልክ ሲሆን እንደዚህ አይነት ውሳኔዎች በግል ህይወት እና በቤተሰብ ህይወት ላይ ቀላል የማይባል ተጽዕኖ ሊፈጠር እንደሚችል እንደገመጽሽው ትክክል ነው። ቢሆንም ግን የበለጠው ትልቁ ነገር ግን የሀገራችን ጉዳይ ኢትዮጵያ ውስጥ በተገኘው እድልና አጋጣሚ በመጠቀም ሁላችንም ተጋግዘን ተባብረን ልንሰ ሊሰራ የሚገባ መሆኑ ይመስለኛል እና እኔም እንግዲህ የበኩሌን አስተዋጽኦ ለማድረግ ነው። በርካታ በብዙ መቶ ሺህ የሚቆጠሩ ሰዎች በኢትዮጵያ ውስጥ በተለያየ አይነት መልክ እያገለገሉ ይገኛሉ። ከፊሎቹ ከዓለም አቀፍ ስራ ከዓለም አቀፍ ድርጅቶች የመጡ ናቸው። ከፊሎቹ በኢትዮጵያ ሲቪል ሰርቪስ ውስጥ ለረጅም ጊዜ ያገለገሉ ሰዎች ናቸው። ስለዚህ እኔም ያንን ቲም ተቀላቅዬ የበኩሌን አስተዋጽኦ ለማድረግ ደስተኛል።
የሰብአዊ መብት ጥሰትን በማውገዝ በዓለም አቀፍ ደረጃ በነጻነት ድምፆን ሲያሰሙ የነበሩ ሰው ነዎትና አሁንን ይህንን ተግባሩን ለመቀጠል ነጻነት አገኛለሁ ብለው ያስባሉ ወይም ብያቸው ነበር።
አዎ ጽዮን፣ እንደገለጽኩ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ እጅግ ውስብስብ፣ አስቸጋሪ ነው። በአጭር ጊዜ ውስጥም የሚፈታ ነው ተብሎ የሚገመት አይመስለኝም። ችግሩ ዘርፈ ብዙ ነው። ከዚህ ከነበሩ የፖለቲካ አስተዳደሮች ጸባይ የተነሳ ከሀገራችን ማህበራዊ፣ ኢኮኖሚና ፖለቲካዊ ሁኔታ የተነሳ ኢትዮጵያ ውስጥ ካለው የፖለቲካ ቀውስ የተነሳ የሰብአዊ መብት አያያዝ ሁኔታም ቀውስ ደረጃ ላይ ደርሷል ባልበት በነበረበት መልክ ነው ሰብአዊ መብት አያያዙ የነበረው። ነገር ግን ከአንድ አመት ወዲህ ኢትዮጵያ ውስጥ የለውጥ ሂደት ከተጀመረ በኋላ እጅግ መጠነ ሰፊ የሆነ የሰብአዊ መብት መሻሻል ሁኔታ ታይቷል። በርካታ አላግባብ ታስረው የነበሩ እስረኞች ከእስር መለቀቅ አንስቶ ሀሳብን በነጻነት የመግለጽ መብት፣ የመሰብሰብ መብት፣ የመደራጀት መብት እና በፖለቲካ ሁኔታ ውስጥ የመሳተፍ መብትን ጨምሮ በርካታ ሰብአዊ መብቶች መከበር መጀመራቸው ትልቅ ተስፋ ሰጪ ነገር ነው። ይሁንና ግን እንዳልሽው የሰብአዊ መብት ችግር በሙሉ ተፈቷል ወይም የሰብአዊ መብት ችግር የለም ማለት አይደለም። እጅግ በጣም ሰፊ ብዙ ስብስብ የሆኑ ችግሮች አሉ። ችግሮች ቢኖሩም ግን ተስፋ የሚሰጠው ነገር ምንድን ነው? በሀገራችን የተመለከት ነው የፖለቲካ ፈቃደኛነት እና የፖለቲካ ቁርጠኝነት። እነዚህ የሰብአዊ መብት ተቋማት ብቻ ሳይሆኑ ሌሎችም አስፈላጊ የሆኑ የሀገር ውስጥ ያሉ የዲሞክራሲ ተቋማት የሚባሉ የመንግስት አካላት በአዲስ መልክ እየተጠናከሩ እየተደራጁ እንዲሰሩ የሚያስችል ሁኔታ በመፈጠሩ ይህ ትልቅ ተስፋ ሰጪ እርምጃ ነው። በዚህ ውስጥ በመስራት ከሌሎችም ስራ ጓደኞች ጋር አብሮ በመስራት የተሻለ ለማድረግ እድል አለ ብዬ አምናለሁ። ይህ ደግሞ የረጅም ጊዜ ስራ ነው እንጂ በአጭር ጊዜ የሚፈታ ችግር አይደለም። እኔም ከዚህ በፊት ስሰራባቸው የነበሩ ድርጅቶች የሰብአዊ መብት ድርጅቶች እንደ ተቃራኒ ድርጅት የሚቆጠሩ ሳይሆኑ ለሰብአዊ መብት መከበርና መስፋፋት በዓለም አቀፍ የሰብአዊ መብት ንቅናቄ ውስጥ አካል በመሆን የበኩላቸውን ግፊት ሲያደርጉ የነበሩ ናቸው እና የሰብአዊ መብትን በሚመለከት የተፈጸሙ ጥሰቶችን በመመርመር፣ በመዘገብ፣ በማሳወቅ፣ በማስተማር የመሳሰሉ ስራዎችን ሁሉ የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ውስጥ ሳገለግል ነበረ። ይሄ አሁን የምመጣበት ስራም ከመንግስታዊ ያልሆነ ስራ ወደ መንግስታዊ የሆነ ስራ ቢሆንም ዋና አላማውና ተልእኮው ግን የተለየ አይደለም። በሁለቱም አይነት መስመር ቢሆን የሰብአዊ መብት እንዲከበር፣ የሰብአዊ መብት እንዲስፋፋ፣ የሰብአዊ መብት እንዲጠበቅ ማድረግ ነው። ይህ ደግሞ ብዙ መልክ አለው። ስራው የምርመራ የመዘገብና ሪፖርት የማድረግ ብቻ ሳይሆን የማስተማር ምንም ጭምር የሚጨምር ነው። ስለዚህ በዚህ መልካም እድል በመጠቀም ለመስራት እድል አለ ብዬ አምናለሁ።
አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቄያቸው ነበር።
ጥሩ፣ እሺ፣ አመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው፣ እናም የትግል ጓደኝ ነው። ረጅም ጊዜ አብረን ሰርተናል። እንዳልሽውም ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም ለዳንኤልም ለቤተሰቦቻችንም ለአገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃሊቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግን ያለ ነው።
ዶክተር ዳንኤል ስራቸውን በነጻነት ማከናወን የሚችሉ ይመስሎታል ወይ ከሚለው ጥያቄ አንስቶ ከአቶ ነጻነት ጋር ብዙ ተወያይተናል። ቀሪውን ክፍል በነገው ምሽት ይዤ መለሳለሁ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። የነቀምቴ ወንጀል ምርመራ ቡድን ኃላፊ ኢንስፔክተር ማርቆስ ዋጋሪ መታሰራቸውን አንድ ስማቸው እንዲጠቀስ ያልፈለጉ ግለሰብ ለቪኦኤ ገልጸዋል። በዲጋ ወረዳም 4 ሰዎች በፖለቲካ አመለካከታቸው ምክንያት ታስረዋል ሲሉ የታሳሪ ቤተሰቦች ተናግረዋል። የወረዳው አስተዳዳሪ ለቪኦኤ በሰጡት ምላሽ በፓርቲ አባልነት የታሰረ የለም ሲሉ፣ ሰዎች የተያዙት በምዕራብ ኦሮሚያ ተከስቶ በነበረው አለመረጋጋት ተጠርጥረው ነው ብለዋል። ናኮር መልካ ከአምቦ ተጨማሪ ዘገባ አለው።
ከታሳሪዎች መካከል የአቶ የወንደሰን ያደታ ባለቤት መሆናቸውን የተናገሩት ወይዘሮ ሀዊ ቅናጢ ናቸው። ባለቤታቸው በዲጋ ፖሊስ ጣቢያ ከታሰሩ ቀናት መቆጠራቸውን ጠቅሰው ፍርድ ቤት አለመቅረባቸው ወይም አለመለቀቃቸው አሳዝኖኛል ይላሉ። ለመሆኑ አቶ የወንደሰን ለምን እንደታሰሩ ያውቁ ይሆን? ባለፈው ሳምንት ሐሙስ ሰኔ 20 ማለት ነው፣ ጉልላት ነድ የሚባል ፖሊስ ነው የያዘው። ከዛ ለሜሳ ወደሚባል ፖሊስ አዛዥ ወሰደው።
ከዚህ በፊት የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒን ይደግፍ ነበር። አሁን እነሱን ትቶ ወደ ኦሮሞ ፌዴራሊስት ኮንግረስ በመሄዱ እንዳሰሩት ነው ሲናገሩ የነበረው። ከዚህ ውጪ ሌላ የሚታሰርበት ምክንያት የለውም። ሽመልስ የሚባል የአቶ ወንደሰን ወንድምም ለምን ፍርድ ቤት አላቀረባችሁትም ወይም አለቀቃችሁትም ብሎ ፖሊስ ጣቢያ በመጠየቁ ታስሯል ብለዋል ወይዘሮ ሀዊ። በወረዳው አቶ ደጀኔ ፍቃዱና ሰለሞን በቀለ የሚባሉ ግለሰቦችም ከፖለቲካ አመለካከታቸው ጋር ተያይዘው ነው የተምናቸው። የዲጋ ወረዳ አስተዳዳሪ አቶ ብርሃኑ አሰፋ በወረዳቸው በፖለቲካ አመለካከቱ የታሰረ አንድም ሰው የለም ካሉ በኋላ እንደታሰሩ የተጠቀሱ ግለሰቦች እንዲሆኑ የታሰሩበት ምክንያትን አብራርተዋል።
እኔ ጅራቸው ሳ ቁበናን ቀባ ካኒት እኔ ጅሩ ገሩ ሀለ የሮኬት ወንደሰን ቆፋቱ
የታሰሩ ሰዎች እንዳሉ አውቃለሁ። የታሰረው ወንደሰን ብቻ አይደለም። በምዕራብ ኦሮሚያ ተከስቶ በነበረው አለመረጋጋት ውስጥ ድርሻ አላቸው ተብሎ የታሰቡ ሁሉ እየታሰሩ ይገኛሉ። ይህ አዲስ ነገር አይደለም። ለምን በ48 ሰዓት ውስጥ ፍርድ ቤት አልቀረቡም ብለን ለጠየቅናቸው በማዘዣ ማዕከሉ ለሚያዙ ተጠርጣሪዎች መደበኛ የህግ ሂደት ተግባራዊ እንደማይሆንና ወንጀሉን ስለመስራት አለመስራታቸው እየተጣራ መሆኑን ነው የገለጹት። በሌላ በኩል የነቀምቴ ከተማ የወንጀል ምርመራ ክፍል ቡድን መሪ ኢንስፔክተር ማርቆስ ዋጋሪ ባለፈው ሳምንት ረቡዕ ጠዋት በስራ ላይ ያሉ ከመስሪያ ቤታቸው መያዛቸውን አንድ ስሙን መጥቀስ ያልፈለገ ግለሰብ ተናግሮ ኢንስፔክተሩ የታሰሩበትን ምክንያት አላውቅም ብሏል። ኢንስፔክተሩ የታሰሩበትን ምክንያት ከምዕራብ ኦሮሚያ ማዘዣ ማዕከል ኃላፊዎች በስልክ ለማጣራት ያደረግኩት ሙከራ አልተሳካም፣ እንዳገኘው ይዤ እመለሳለሁ። ናኮር መልካ ካምቦ።
አድማጮች፣ ዜና ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አድማጮች፣ አሁን ሐኪሞን ይጠይቁ። አሉላ ከበደን እንግዲህ ሐኪሞን ይጠይቁ አዘጋጅና አቅራቢ እስቲ አስተዋውቀን።
ልክ ነው አዳነች፣ አመሰግናለሁ። በዚህ ፕሮግራም የተለያዩ የአድማጮች ጥያቄዎችን እናቀርባለን። ሙዚቃው ሊቀጥል ነው፣ ተመልሶ ሲመጣ አብራራለሁ። የመግቢያው ሙዚቃ ቀደምና ወደ ኋላ ቀርተን ነው፣ በሱ ጀምራለሁ። አዳነች አመሰግናለሁ በድጋሚ። በዚህ ፕሮግራም የአድማጮችን ጥያቄዎች እናቀርባለን፣ የተለያዩ ህመም አይነቶችን እንመለከታለን። ዛሬ ግን ለየት ያለ ዝግጅት ነው የቀረብኩት። በኢትዮጵያ የሚታየው ምስቅልቅል ያልተለመደ አንዳንዴም ጥላቻና ማናለብኝነት የሚንጸባረቅባቸው አዝማሚያዎች የህዝብ ሲመስሉ ብዙዎች ላይ በሚንጸባረቁ ጊዜ የጥቂቶችም ቢሆኑ ከመቼውም ተጋነውና ተጋግለው አንዳንዴም ዘውግ ለይቶ ከመታየት አልፈው በቅርቡ የደረሰውን ከፍተኛ የመንግሥት ባለሥልጣናት ግድያ ተከትሎ ውዥንብርና መካረሩ ጣሪያ ይነካ ይመስላል። ታዲያ ባለሙያዎቹ ጥናት ይዘዋል። ይህንን የሚከታተሉ ፕሮፌሰር ዮናስ እንዳለገዳ ሜዮ ክሊኒክ በመባል የሚታወቀው በዚህ በዩናይት ስቴትስ የሚገኘው የሕክምና ትምህርት ቤት የአንጎልና የነርቭ ሐኪም ዶክተር ዋልተ ንጉሥ ዳርጌ በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ መምህርና ተመራማሪ ናቸው። አራቱን ቀደምት የዓለም ታላላቆች እምነትና ተጽዕኖ አድራጊ አስተሳሰቦች ጨምሮ የመረመሩበትን መጽሐፍ የመሰለ በርካታ መጽሐፍም ደራሲ ናቸው። ምስቅልቅሉን ከተመለከቱበት አጠቃላይ ሀሳብ እንነሳለን። ዶክተር ዮናስ፣
አንድ ሰው አንድ ቡድን ውስጥ ሲገባ ምን አይነት ተጽዕኖ ያመጣል? ቡድኑ ላይ የዛስ ቡድን ግለሰቡ ላይ ምን ተፈጥሮ ያመጣል የሚላል። አሁን ለምሳሌ ራሱ ድርጅቶች፣ ማህበሮች፣ ኢንዱስትሪዎች እነዚህ ሁሉ ቡድኖችን ይፈጥራል እና እነዚህ ደግሞ ድርጅቶች ግለሰቡን በዚህ በዚህ መልክ ይሄንን አምነህ ይሄን ተከትለህ መሄድ አለብህ ይሉታል። ግለሰቡ ደግሞ በዛ መንገድ ይሄዳል። ይሄ ሶሻል ግሩፕ ቢሄቪየር ነው እና የሰው ልጅ የተወሳሰበ እንደመሆኑ መጠን የውስጡ ያለው ባዮሎጂ ማለትም የአንጎሉ፣ የደሙ፣ የልቡ ይህ ሁሉ ቅንብር አለ። እንደገና ስነ ልቡናዊ እና ሶሻሉ ካልቸራል ባህላዊ አለ። የዚህ ሁሉ ድምር ነው እንግዲህ አንድ ሰው።
ዶክተር ዮናስ እንዳለ ገዳን የሰማችሁት ዶክተር ዋልተ ንጉሥ
ያው እኔም እንደ ማንኛውም ኢትዮጵያዊ የሀገራችንን ሁኔታ በቅርብ እከታተላለሁ። ከብዙ ወራቶች ጀምሮ በጣም በጥፍር እንድቆም የሚያደርጉኝ ነገሮች በሀገራችን እየተካሄዱ እንደነበሩ ለማስተዋል ችያለሁ። ይህ ኋላ ላይ የተገለጸው ነገር ያለንበትን ሁኔታ የገለጸ መገለጫው ነው። ችግሩ ግን የተቀበረ ውስጥ ያለ ነገር እንደሆነ አውቃለሁ። ስለ ግርግሩ፣ ስለ መፈናቀሉ፣ ስለ አለመረጋጋት ለማየት አስቀድሞ ሰዎች ምን ይፈልጋሉ የሚለውን ነገር ማጥናት እንዳለብኝም አስቤያለሁ። ምንድን ነው የሚነጣቸው ነገር፣ የሚሽቀነጠሩለት ነገር ምንድን ነው ለሚለው ነገር መገለጫ ነው እና እሱን በቅጡ ብናይ ችግሮቹንም በቅጡ ለመረዳት እንችላለን ብዬ ነው የማስበው።
አድማጮች፣ ከማስታወቅ ያለፈ ሰዓታችን አልፈቀደም። በርከት ያሉ ዝግጅቶች ነበሩን። በቅምሻ የተዋወቃችኋቸው ፕሮፌሰር ዮናስ እንዳለገዳ እና ዶክተር ዋልት ንጉስ ዳርጌ በኢትዮጵያ ወቅታዊ ሁኔታ ይልቁንም የሚጠኑ የሚመረመሩ ሌሎችንም እንዲያወያዩ እንዲያነጋግሩ በሚሉ ሀሳቦች ዙሪያ ያደረጉትን ውይይት ቅምሻ ነው። በሚቀጥለው ፕሮግራማችን እናቀርባለን። ለአሁኑ እንግዶችን ላመስግንና በቀሩን ደቂቃዎች ማጠቃለያ ዜናውን ቀዳነች ትሳየ።
በሐረር ሸዋ በር የመብራት ኃይል ገበያ ማዕከል በደረሰ የእሳት ቃጠሎ ከ300 በላይ መደብሮች እንደወደሙ ተገለጸ። በገበያ ማዕከሉ የሚገኙ ነጋዴዎች ከዚህ በፊት በ2002 ዓ.ም በቃጠሎ ንብረታቸውን አጥተው በመብራት ኃይል ግቢ ቦታ ተሰጥቷቸው የሚሰሩ ሲሆኑ በዚሁ ግቢ በ2007 ዓ.ም ቃጠሎ ተነስቶ እንደነበር ተነግሯል። በቃጠሎ የደረሰው ጉዳት መጠን እንደሚጠናና ተጎጂዎችን መልሶ ስራ ለማስጀመር እንቅስቃሴ እንደሚደረጉ መንግስት ገልጿል። የኤርትራ መንግስት የሰብአዊ መብት አያያዙን ካላሻሻለና መሰረታዊ ነጻነት መብት የለውጥ እርምጃዎችን ካልወሰደ በዚያች ሀገር የሚታየው የህዝብ ፍሰት ይቀጥላል ሲል የተባበሩት መንግስታት ልዩ መርማሪ ቡድን አስታወቀ። ቻይና ትላንት ሰኞ ሆንግ ኮንግ ውስጥ የተካሄደውን ኃይል የታከለበት የተቃውሞ ሰልፍን አንድ ሀገር ሁለት አስተዳደር ስርዓቶች የሚለውን ቀመር ይገዳደራል በማለት አውግዛለች። ሆንግ ኮንግ የራስ አስተዳደር መብት ያላት ከተማ ስትሆን በቻይና የምትገዛው አንድ ሀገር ሁለት የአስተዳደር ስርዓቶች በሚል ከቻይና ጋር በተደረገው ስምምነት መሰረት ነው።
የስፖርት ዜና አለን። እዚህ ስቱዲዮ ከገባም በኋላ የደረሰን የቅዱስ ጊዮርጊስ ስፖርት ማህበር ሆን ተብሎ ተደጋጋሚ በደል እየደረሰብኝ ነው ሲል የኢትዮጵያ እግር ኳስ ፌዴሬሽንን ከሷል። ጠቅላይ ሚኒስትር አብይ አህመድ ስፖርትን አስመልክቶ ለተወካዮች ምክር ቤቱ ባቀረቡት አስተያየት እንደሚስማማም ማስረዳቱን ማህበሩ አስታውቋል። ግርማቸው ከበደ የስፖርት ማህበሩን መግለጫ ተከታትሎ በኢንተርኔት ችግር ማቅረብ አልቻለም። በነገው ምሽት ሙሉ ዘገባውን እናቀርባለን። አድማጮች፣ ዝግጅታችን እዚህ ላይ ያበቃ። ነገ ምሽት እንመለሳለን። ያስተናገድናቸው አሉ ከበደና
አዳነች ፍስሐዬንን። በእኛ በኩል ሰላም፣ ደህና ደሩ። ትግርኛ ይቀጥላል።
ድምፂ ኣሜሪካ በዚ ሰዓት እዚ ብሓፂር ማዕበልን ሳተላይትን ከምኡውን ብፌስቡክን ብቋንቋ